ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት አብራችሁን ከቆያችሁ ወጣቶችን የሚመለከቱ በርከት ያሉ መሰናዶዎችን ይዘንላችኋል። በመስተንግዶ ሀብታሙ ስዩም፣ በድምፅና በምስል ቅንብሩ ደግሞ ኤልያስ አስማረ። አብረናችሁ እናመሻለን። ወደ ቀዳሚ መሰናዶ እንሻገር። ጋቢና ቪኦኤ ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብር ነው። አብራችሁን ስለምታመሹ በእጅጉ እናመሰግናለን። ወደ ቀዳሚው መሰናዶ እንሻገር። የዩናይትድ ስቴትስ መንግስት ከ11 ቀናት በፊት ሮ ኤንድ ዌድ የተሰኘውንና የፌዴራል መንግስት በጽንስ ማቋረጥ ላይ ስልጣን የሚሰጠውን ሕግ በመሻር ግዛቶች ጽንስ ማቋረጥን በራሳቸው እንዲወስኑ ፈቅዷል። ይህ ሁኔታ ታዲያ እያወዛገበ የሚገኝ ሲሆን የፌዴራሉ መንግስት እንዲህ ማለቱ በዓለም አቀፍ ደረጃ በወሊድ መከላከልና የጽንስ ማቋረጥ አገልግሎት ላይም የራሱ የሆኑ ተግዳሮቶችን ይፈጥራል ተብሎ ይጠበቃል። ለመሆኑ ይሄ የዩናይትድ ስቴትስ ፖሊሲ የኢትዮጵያውያንና አፍሪካውያን ሴቶች ጤና ላይ የሚያሳድረው ጫና ምን ይሆን ስትል ኤደን ገረመው በጉዳዩ ላይ ባለሙያዎችን አነጋግራ ተከታዩን መሰናዶ ይዛ መጥታለች።
እንደ አውሮፓውያን አቆጣጠር ሰኔ 24 2022 ዓ.ም የዩናይትድ ስቴትስ ጠቅላይ ፍርድ ቤት በሀገሪቱ ጽንስ ቆረጥን ህገ መንግስታዊ መብት ያደረገውን ሮቪና ዌድ በመባል የሚታወቀውን ታሪካዊ ውሳኔ ሻረው። ይህም የፌዴራል መንግስቱ በጽንስ ማቋረጥ መብትን ማስከበር ላይ ስልጣኑን ሙሉ ለሙሉ ለግዛቶች አሳልፎ የሚሰጥ ፖሊሲ ሲሆን ያለፈውን ሳምንት በዩናይትድ ስቴትስ የሚገኙ ሴቶች በዜግነታቸው የሚገባቸውን መብት የሚሽር በገዛ አካላቸው ላይ እንዳይወስኑ የሚያደርግ ህግ ነው ብሎ እየተወገዘ ይገኛል። የዚህ ፖሊሲ ለውጥም ጽንስን ማቋረጥን ህገወጥ በሚያደርጉ ግዛቶች የሚኖሩ ሴቶችን ጤና ስጋት ላይ የሚጥል መሆኑን የህክምናና የፖሊሲ ባለሙያዎች እየተነበዩ ይገኛሉ። ይህ በዩናይትድ ስቴትስ የተወሰነ ፖሊሲ ታዲያ ዓለም አቀፍ ስጋትንም ደቅኗል። አቶ አበበ ሽብሩ የማሪስቶፕስ ኢንተርናሽናል ኢትዮጵያ ዳይሬክተር ናቸው። ይሄ ፖሊሲ ዩናይትድ ስቴትስ በዓለም አቀፍ ደረጃ በስነ ተዋልዶ ጤና ላይ ያላትን ልገሳ የሚቀንስ እንደሆነና ይህም ኢትዮጵያን ጨምሮ በብዙ አፍሪካውያን ሴቶች ላይ የሚያመጣው ተግዳሮት እንዳለ ያስረዳሉ።
እንግዲህ በመሰረታዊነት አሁን የተላለፈው ውሳኔ በተለይ የአፍሪካ ሴቶችን መብት የሚገድብ የስነ ተዋልዶ ጤና የቤተሰብ ቅድ ተጠቃሚነታቸውን አቅም የሚያሳንስ እነዚህ ተደማምሮ በአፍሪካ ደረጃ የእናቶችን ሞት ቁጥር ከመጨመር አኳያ አስተዋጽኦ የሚያበረከት ነው፣ ሞትን ከማፋጠን አኳያ። ስለዚህ ታሳቢ ያደረገ ያለው ነባራዊ ሁኔታ ያላገናዘበ ነው። ምናልባትም ሕጉ የጸደቀው አሜሪካ ላይ ነው፣ አፍሪካ ጋር ምን አገናኝ የሚለው ነገር ልናይ እንችል ይሆናል። ምናልባት ያ ግራም ባለንበት ነባራዊ ሁኔታ አሜሪካ ላይ የሆነ ነገር ቢፈጸም ሪፕል ኢፌክት አለው። ቀጥታ ወደ አፍሪካ የመጣቱ ድል እጅግ በጣም ከፍተኛ ነው። ዩሮፕ ላይ የሚፈጸሙ አንዳንድ ውሳኔዎች ሌሎች አገሮች ላይም እንደዚሁ ተግባራዊ ሁኔታ አላቸው። ምክንያቱም አብዛኛው ድጋፍ ቅድም እንዳልሽው ድጋፍ የምናገኘው ልገሳ የምናገኘው ከተለያዩ ዓለም አቀፍ ድርጅቶች እና አገሮች ነው። ስለዚህ እነዚያን ውሳኔዎች በተለይ የድጋፍ ለሚያደርጉ ድርጅቶች እንደ ፕሪኮንዲሽን የመጠቀም እድሉ ከፍተኛ ስለሆነ የሚኖረው ተጽዕኖና አስተዋጽኦችን በጣም ከፍተኛ ነው።
ዩናይትድ ስቴትስ ውስጥ በፕሬዚዳንት ዶናልድ ትራምፕ የጸደቀው በጽንስ ማቋረጥ ጉዳይ ለዓለም አቀፍ ድጋፍ የሚያግደውን ግሎባል ጋግ ሩል የተሰኘውን ሕግን ተከትሎ ሜርስቶፕስ ኢንተርናሽናል ላለፉት 4 ዓመታት ከአሜሪካ መንግስት ድጋፍ አግኝቶ እንደማያውቅ የሚናገሩት ዳይሬክተሩ የአሁኑ ፖሊሲ ደግሞ ተጨማሪ ስጋት ደቅኗል ይላሉ።
ብዙ አፍሪካ ሀገሮች ውስጥ የስነ ተዋልዶ እና የቤተሰብ አገልግሎት አቅርቦት እጅግ በጣም በከፍተኛ ሁኔታ ነው ያለው። ይሄ ምናልባት ይሄ ውስንነት ቅድም ያልኩትን የተደራሽነትን አጠቃላይ ገጽታ የሚገድብ በመሆኑ ያ በመሆኑ ምናልባት ሴቶች፣ እናቶች፣ ልጃገረዶች ላልተፈለገ እርግዝና የመዳረጋቸው እድል ከፍተኛ ነው። ይሄ ያልተፈለገ እርግዝና ደግሞ ምናልባት ላልተፈለገ የጽንስ መቋረጥ ሊወስዳቸው ወይም ወደዛ ሊያምራቸው ስለሚችል ያ ተደማምሮ ደግሞ የሞት ቁጥርን በጣም በከፍተኛ ሁኔታ ሊጨምር ይችላል።
ቤተልሔም ኃይሉ የአዲስ አበባ ነዋሪ ስትሆን የሶስት ልጆች እናት ናት። ጽንስ ማቋረጥን ሃይማኖቴ ባይፈቅድም በዩናይትድ ስቴትስም ቢሆን ተገደው ደፈሩ ሴቶች ግን ህጋዊ መብት ቢደረግ መልካም ነው ትላለች።
የመጀመሪያው ሐሳቤ ምንድነው? የተደፈሩ ሴቶች ልጁ ማልኩ የስለነቦራቸው ችግር በራሳቸውም ላይ በወልጆቻቸውም ላይ ስለሚፈጠር ለነሱ ቢሆን ጥሩ ነው ብዬ አስባለሁ። ግን እንደ ሃይማኖቴ እንደ ራሴ ደግሞ ልጅን ማጥፋትና ጽንስን ማቋረጥ ጥሩ ነው ብዬ ስለማላስብ ለሁለቱም ትንሽ መሀል ላይ ያለሁት እና በሁለት በኩል ቢሆን ወይም ደግሞ የተደፈሩ ሴቶች ብቻ ምናምን ላይ ተረጋግጦ እንዲደረግ ለሁሉም ሰው ሳይሆን ለዛ አይነት ሰዎች ብቻ ቢደረግ ደስ ይለኝ።
ቤተልሔም የቤተሰቧን ቁጥር ለመመጠን የወሊድ መቆጣጠሪያ እንደምትጠቀምና አገልግሎቱንም ከመንግስት ሆስፒታሎች በነጻ ማግኘቷን ትገልጻለች። ይህን ተከትሎም በዩናይትድ ስቴትስ የወጣው ፖሊሲ የወሊድ መከላከያና የጽንስ ማቋረጥ አገልግሎት የሚውሉ መድኃኒቶች ላይ ተመን እንዲወጣላቸው ቢያደርግ አሊያም እነዚህ መድኃኒቶች ወደ ሀገር መግባታቸው ቢቀንስ በሴቶችና እናቶች ላይ ትልቅ አደጋ ይጋርጣል ትላለች።
ምክንያቱም መኖር ያለበት ብዬ አስባለሁ። ምክንያቱም ወደ አፍሪካ ሀገራት እና በተለያዩ ሀገራት አንደኛ ኢኮኖሚ ችግር ስላለ የወሊድ መቆጣጠሪያና እንደዚህ መከላከያ ነገሮች መኖር አለባቸው። በጣም የህዝብ ብዛት ትልቅ ነው። በዚህ ላይ ደግሞ የግንዛቤ ችግር ስላለ መቆጣጠሪያው ገብቶ በእርዳታ አንደኛ የአቅምም ችግር ስላለ በእርዳታ ገብቶ ሰዎች መከላከል አለባቸው ብዬ አስባለሁ። አለበለዚያ ያልተጠበቀ እንትን ነው የሚወጣው። ልጆች የቤተሰብ ምጣኔን ያላማከለ እንትን ይኖራል። ስለዚህ እርዳታ መኖር አለበት ብዬ አስባለሁ። አቅም ኖሮት በየሶስት ወሩ የሚያሰራ ሰው በጣም አይኖርም።
እሷ ጋር ተመሳሳይ ሀሳብ የሚጋሩት ደግሞ በአዲስ አበባ ጋንዲ መታሰቢያ ሆስፒታል የአንድ መስኮት ሐኪም የሆኑት ዶክተር እስማኤል አሚኑ ናቸው። ዶክተር እስማኤል አንድ መስኮት አገልግሎት ጥቃት የደረሰባቸው ሴቶች የህግና የስነ ልቦና አገልግሎት እንደሚያገኙ ጠቅሰው በዋናነት ግን እርግዝናና ሌሎች ኤችአይቪን ጨምሮ ለአባላዘር የሚዳርጉ በሽታዎች እንዳይከሰቱ የሚረዱ መድኃኒቶች፣ እንዲሁም እርግዝና ተከስቶ ለሚመጡት ደግሞ የጽንስ ማቋረጥ አገልግሎቶች እንደሚሰጡ ይገልጻሉ።
እንግዲህ ጥቃት ደርሶባቸው የሚመጡ ሰዎች ብዙ ሊሆኑ ይችላሉ። ወደ 5 ሴንተሮች አሉ ይህን አገልግሎት የሚሰጡ። በጋንድ መታሰቢያ ሆስፒታል ግን በቀን ብቻ ወደ 100-110 ሰው ይመጣል። በዚህ መሀል እንግዲህ ፈጥኖ የመጡ በሶስት ቀን ውስጥ የመጡ ከሆኑ መከላከያ ሕክምና እንሰጣቸዋለን ማለት ነው። ነገር ግን አንዳንድ ደግሞ ዘግይቶ ይመጣሉ። ቤተሰብን ፈርተው ወይ ጥቃት አድራሹ ጉዳት አደርስብሻለሁ ብሎ ሲል ያኔ ምናልባት ከሶስት ወር ከአራት ወር ከአምስት ወርም ወይ ከዛም በላይ እስከ 7-8 ወር ቆይቶ ሊመጡ ይችላሉ። ያኔ ታዲያ የተለያየ አላስፈላጊ እርግዝና ተከስቶ የሚመጡበት አጋጣሚ ያለ ማለት ነው። ለዚህ ቁጥሩ ከ100-120 ሊሆን ይችላል ማለት ነው። በቀን በሳምንት ደግሞ እንደዛው ማባዛት ይቻላል ማለት ነው። እና ይሄ እዛ መከልከሉ ከኛ ጋር እዚህ ጋር አቅርቦቱ የሚቀንሱ ነው ከተገኘ እጅግ በጣም ከፍተኛ ጉዳት በሀገራችን ውስጥ ሊያስከትል ይችላል ማለት ነው። ይህ ልንች የታልኩት ምንድነው? በፊት ጽንስ ማቋረጥ ቶታሊ ትክክል ነበር በፊት። በዛ ምክንያት ሰው እንደዚህ ከቤተሰብ ወይ በመደፈር በሚያደርግበት አጋጣሚ ወይ ደግሞ ሆስፒታል ሂደው ሲጠይቁ አይቻልም ከተባሉ ዞሮ ዞሮ ጽንሱ ማቋረጥ ስላለባቸው የተለያዩ ባህላዊ ቤት ይሄዳሉ ወይ ቤት ውስጥ ይሄዳሉ። አብዛኛው ህጻናቶች፣ ወጣቶች እና እናቶች ለሞት ይዳረጋሉ። ስለዚህ እንደዚህ አይነት ውሳኔ መወሰኑ ለሀገራችን ከፍተኛ ጉዳት ሊያደርስ ይችላል ብዬ አስባለሁ።
የሜርስቶፕስ ኢንተርናሽናል ኢትዮጵያ ዳይሬክተር አቶ አበበ ሽብሩ በዓለም አቀፍ ደረጃ መደረግ አለባቸው የሚሏቸውን ሶስት ነጥቦች ይጠቁማሉ።
በእኔ በኩል ሶስት ነገሮች መደረግ አለባቸው ብዬ አስባለሁ። አንደኛው ስለዚህ ይሄን ህግ በመንተራስ ህጉ ሊያመጣ የሚችለውን ጉዳት በመተንበይ በማሳየት ከፍተኛ የሆነ የአድቮኬሲ ስራ መስራት አለብን ብዬ አስባለሁ። አንዱ እሱ ነው። ሁለተኛ ምናልባትም የአሜሪካን መንግስት ፈለግ ተከትለው የሚሄዱ ሌሎች አገሮች ካሉ እና ምናልባትም ልገሰነታቸውን ወይም ደግሞ እስካሁን የሚያደርጉትን አገልግሎትና ድጋፋቸውን አሁን በአሜሪካ መንግስት ወይም በፍርድ ቤት በወጣው በጸደቀው ህግ ተንተርሰው የሚሰጡ ከሆነ አሁንም በከፍተኛ ሁኔታ ችግር ሊፈጠር ስለሚችል ያን ቀድሞ የማሳየት እና አሊያንሳችን አሁን በተለይ ድጋፍ የሰጡ ያሉ ለጋሽ ድርጅቶች ጋር የማጠናከር ስራ ነው መስራት ያለብን። ሶስተኛው አገሮች ይህን ችግር ለመፍታት በራሳቸው ሪሶርስ በራሳቸው ሀብት ሊከሰት የሚችለውን ክፍተት እንዲሞሉ የማስቻል በተለይ በደካች ድርጅቶች ላይ ያለውን ምንድን ነው ጥገኝነት በቀስ በቀስ የመላቀቅና በራስ ሪሶርስ ወይም በራስ ሀብት የራስን ችግር የመፍታት አቅም የሚያፍታበት።
የአሜሪካ ድምፅ ያነጋገራቸው ባለሙያዎችና አስተያየቱ ሰጪዎች በሙሉ ታዲያ የዩናይትድ ስቴትስ ጠቅላይ ፍርድ ቤት የወሰነው ሮና ዌድን የሚቀለብሰው ሕግ ዓለም አቀፍ ዳፋ እንዳለው ሁሉም ይስማማሉ። በአሜሪካ ድምፅ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ የሚቀርብ ወጣቶችን የሚመለከት መሰናዶ ነው። አብራችሁን ስለሆናችሁ በእጅጉ ደስ ብሎናል። በመቀጠል ናኮር መልካ የላቀ የሂሳብ ትምህርት ችሎታ ያለውን ወጣት ያስተዋውቀናል። ወጣቱ በስሙ የሂሳብ ቀመር ሁሉ እንደተሰየመለት ተሰምቷል። ወደ ዘገባው እንሻገር።
በኦሮሚያ ክልል ምዕራብ ሸዋ ዞን የባኮቲቤ ሁለተኛ ደረጃ ትምህርት ቤት የ12ኛ ክፍል ተማሪ መሆኑን የሚናገረው ፈይሳ ተፈሪ ባሻሻለው የሂሳብ ቀመር የተነሳ እውቅና እንደተሰጠው ገልጿል። ፈይሳ ተወልዶ ያደገው በሆሮ ጉድሮ ወለጋ ጅማ ገነቲ ወረዳ ውስጥ በምትገኘው የገጠር ቀበሌ ውስጥ መሆኑን ጠቅሶ ከ9ኛ ክፍል ጀምሮ ወደ ባኮቲቤ መጥቶ አቶ ሚዛኑ ከበደ የተባሉ አጎቱ ጋር ተጠግቶ እየተማረ እንደሚገኝ ተናግሯል። የ19 ዓመቱ ፈይሳ በ12ኛ ክፍል ሂሳብ መጽሐፍ ላይ የመጀመሪያው ምዕራፍ ላይ የሚገኘውን አሪትሜቲክ ሲኩዌንስ የተባለውን ትምህርት ቀመር ማሻሻሉን ተናግሯል። በዚህም የሚወስደውን ጊዜና ምላሹን ለማግኘት የሚደረገውን ልፋት መቀነሱን ተናግሯል።
ካለገባባቲን አመለዱ ቢሱ ኬሰትየ ከምቲን ከራል ባጅኒሱ በቹን ደና ከንዲሮ ከፈኬኛ ተሮን ሲኒቃሱ
በጥናት ወቅት በቀላል መንገድ እንዴት ማጥናት አለብን ብለን ስናስብ፣ ለምሳሌ ያክል በኬሚስትሪ ትምህርት ውስጥ ያሉትን ፔሪዲካል ቴብልስ በቀላል ዘዴ ለመያዝ እንጥራለን። በሂሳብ ትምህርት ውስጥ ያለው አርክሜቲክ ሲኩዌንስ ውስብስብ እንዳይሆን በቀላል ዘዴ ለመያዝና የተሰጠውንም ጥያቄ ለመመለስ እችል ዘንድ ማሰብ ጀመርኩ። ይህ አሻሽዬ ያቀረብኩት ቀመር ከበፊቱ የሚለይበት የጊዜ ልዩነቱ ነው። በሂሳብ ትምህርት አንድ ጎበዝ ተማሪ 3 ደቂቃ ውስጥ ነው የአርክሜቲክ ሲኩዌንስን ቀመሩን ተጠቅሞ የቆ ጥያቄ ምላሹን ሊያገኝ የሚችለው። እኔ ባገኘሁት ቀመር ግን 1 ደቂቃ ብቻ ፈጃል። ተማሪው የጥያቄውንም ምላሽ ለማግኘት የሚያደርገውንም ልፋት ሊቀንስለት ይችላል።
ፈይሳ ለጓደኛው በማሳየት የጀመረው የተሻሻለው የሂሳብ ቀመር በኦሮሚያ ክልል ደረጃ ውቅና እንዳስገኘለት አስታውቋል።
በረቶ ደውካን ህርዮ ተቆ ከነከመገሳጭም ደሳብ ቀብሶ አዳሙ ወጅን እርገፉ እኔ
በመጀመሪያ መገርሳጭም ደሳና ቀብሶ አዳሙ ለተባሉ ጓደኞቼ ካሳየው በኋላ ወደ ሂሳብ መምህራችን ወሰድኩት። እሱም ስህተቱን ካስተካከለ በኋላ ለትምህርት ክፍሉ አሳየ። እነሱም ለትምህርት ቤቱ፣ ትምህርት ቤቱም ለወረዳ ትምህርት ጽህፈት ቤት ካሳየ በኋላ ለዞን፣ ከዚያም የዩኒቨርሲቲ መምህራን እንዲያረጋግጡ ተደረገ። ከዚያም አዳማ ውስጥ ከሌሎች ተማሪዎች ጋር ተወዳድረን 3ኛ ወጥቼ የዋንጫ ሽልማት አግኝቼ ነው የተመለስኩት።
ይህ በስሙ የተሰየመውን የሂሳብ ቀመርን ቀላልና ጊዜ ቆጣቢ አድርጎ በማሻሻሉ ስለተሰማው ስሜትና ስለወደፊት ህልሙም ተማሪው ለጋቢና ቪኦኤ ተናግሯል።
በረታ ኤግዛሜ ገጥሮ ካንቆርማ ተብያለ ሳይገጥ ዋናንቴ ዳፍ
በውስጤ የፈጠረው ጥንካሬ አንድ እንደ 12ኛ ክፍል ተፈታኝ ዝግጅቴን እንዳበረታ አድርጎኛል። በሌላ በኩል የገባሁት ቃል አለ። የሰዎችም አይን እኔ ላይ በመሆኑ ከፍተኛ ውጤት እንዴት ማስመዝገብ እንዳለብኝ ትልቅ ቁርጠኝነት በውስጤ አስቀምጧል። የወደፊት እቅዴ የግድ የሚቀናኝ የትምህርት ዕድል ብቻ ሊቀጥል ማለት አይቻልም። የመጀመሪያ ፍላጎቴ ሜዲሲን መማር ሲሆን፣ ያ ካልተሳካ የሶፍትዌር ኢንጂነር መሆን ፈልጋለሁ። እሱም ካልሆነ የሂሳብ ባለሙያም ብሆን ደስ ይለኛል።
ፈይሳ ይህንን አዲስ የሂሳብ ቀመር ለማግኘት አንድ ወር እንደፈጀበት ገልጿል። የባኮ ሁለተኛ ደረጃ ትምህርት ቤት ርዕሰ መምህር በላይ በየነ ተማሪው አሻሽሎ ያቀረበው የሂሳብ ቀመር በኦሮሚያ ክልል ደረጃ በተካሄደው ውድድር የ3ኛ ደረጃ ተሸላሚ እንዳደረገው ገልጸዋል። ተማሪው ሌሎችንም የሂሳብ ቀመሮች ለማሻሻል ጥረት እያደረገ መሆኑንም ጨምረው ገልጸዋል። ስለ ተማሪውም ያሉት አላቸው።
እንደ ኦሮሚያ ክልል ያገኘውን የሂሳብ ቀመር አዳማ በተደረገ ውድድር አቅርቦ 3ኛ ወጥቶ እውቅና አግኝቶ ተሸልሞ ነው የመጣው። ተማሪ ለትምህርት ቤታችን ብቻ ሳይሆን በአገሪቱ ውስጥ ለሚገኙ ትምህርት ቤት ጭምር ትልቅ መነሳሳትን እንደምፈጥር አስባለሁ። ፈይሳ በ9ኛ ክፍል ውስጥ ያለ ሌላ የሂሳብ ቀመርንም አሻሽሎ ለማቅረብ ጥረት እያደረገ ነው። ሌሎችም በርካታ ቀመሮችን ለማግኘት እየሰራ ነው። ይህ በጥረት ላይ ላሉ ሌሎች ተማሪዎችም መነሳሳትን ይፈጥራል የሚል ሀሳብ አለኝ።
ከልጅነቱ ጀምሮ ጎበዝ ተማሪ ነበር ሲሉ የሚመሰክሩለት አጎቱ አቶ ሚዛኑ ከበደ ይበልጥ እንዲጎብዝ ግን ሊበረታታ ይገባል ሲሉ ገልጸዋል።
ሄጋሙጫንኩን ወጀጀበ ሰሜ አኩመጀኑ ይያፈብዲዳ
ይህ ልጅ ከተበረታታ ለሀገር ተስፋ ነው። እንዲህ ሲል ነገ እንደ አይነት ትውልድ ከሀገሩ አልፎም በአለም ላይ አዲስ ነገር ለመፍጠር ሐሳብ ያለው ልጅ ነው። የምንፈልገው የገንዘብ ድጋፍ ሳይሆን እንደ ሀገሪቱ ያለ እንደ አይነት ተማሪዎችን የሚያወዳደርና ለቁም ነገር የሚያበቃ አካል ያስፈልጋል።
ተማሪ ፈይሳ ለሌሎች ተማሪዎችም መልእክት አስተላልፏል።
አላይ መጀቲንኪ ስቲኝ ሐለም ጄፈና ዋንት ጀደሙ ዝራ
ባልተስተካከለ ሁኔታ ውስጥ ሆነን ሁኔታውን እናስተካክላለን የሚባል ነገር አለ። ተማሪዎች ተግዳሮት ለሚፈጥርባቸው ነገር እጅ መስጠት የለባቸውም። በምንም ሁኔታ ውስጥ እናንብብ እንከረን እንስራል አለው።
ተማሪዎች ለትምህርታቸው ትኩረት ሰጥተው ከተማሩና አካባቢያቸውን ዞር ብለው ካዩ በአቅማቸው ብዙ ሊፈታቸው የሚችሉ ችግሮች ላሉ ሳይሰላቹ ጠንክረው መማር አለባቸው ሲልም ፈይሳ አክሎ መልእክቱን አስተላልፏል። ለአሜሪካ ድምጽ ናኩር መልካ ካምቦ።
በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምጽ ራዲዮ የሚቀርብ ወጣቶችን የሚመለከት መሰናዶ ነው። በትናንትናው ዕለት 39ኛው የሰሜን አሜሪካ የኢትዮጵያን ስፖርት ፌዴሬሽን ፌስቲቫል በሜሪላንድ ዩኒቨርሲቲ ስቴዲየም ተጀምሯል። ከ30 በላይ ቡድኖች ከተለያዩ የአሜሪካ ግዛቶች የመጡ የትውልደ ኢትዮጵያውያን ቡድኖች በዚህ ፌስቲቫል ላይ ይወዳደራሉ፣ ይፎካከራሉ። ትናንት በነበረው ውድድር ወይንም የእግር ኳስ ግጥሚያ የፌኒክስ ቡድን የሳንዲያጎን ቡድን 2-1 አሸንፏል። ሳን ፍራንሲስኮ እና ቶሮንቶ ቡድኖች ደግሞ 2-2 አቻ ወጥተዋል። ሚኒሶታ ቡድን የቺካጎ አቻውን 2-0 አሸንፏል። እንዲሁም ኒውዮርክ እና ኤልኤ ዳሎል የተባሉት ቡድኖች 1-1 አቻ ወጥተዋል። የሲያትል ባሮ ቡድን በትናንትናው ዕለት ድል ቀንቶታል። የፖርትላንድ አቻውን 2-0 አሸንፏል። ሳኖሴ በትናንትናው ዕለት የዲሲ ስታር ቡድንን 1-0 አሸንፏል። እንዲሁም በተመሳሳይ የሴንት ሚካኤል ቡድን የሜሪላንድ አቻውን 1-0 በሆነ ውጤት አሸንፏል። ይሄ ፌስቲቫልና ይሄ ፉክክር እስከ መጪው እሁድ ድረስ ይቀጥላል። እኛም እየተከታተልን በዚህ መሰናዶ ላይ የሚቀርቡ ከስፖርታዊ ክንውኖችም የተሻገሩ ባህል ነክ፣ ንግድ ነክ እና ሌሎች ጉዳዮችን እየተከታተልን እናቀርብላችኋለን። በዚሁ ወደ ዛሬው የስፖርት መሰናዶ እንሻገር። ኬኔዲ አባተ ከኢትዮጵያና ከመላው ዓለም የተውጣጡ የስፖርት ዜናዎችን በመቀጠል ያቀርብልናል።
አዲስ አበባ ከተማ ከፕሪሚየር ሊግ መውረድ በማነጋገር ላይ ነው። ለሻምፒዮንነትና ከሊጉ ለመውረድ ከፍተኛ ፉክክር በተደረገበት በዘንድሮው ቤኪንግ የኢትዮጵያ ፕሪሚየር ሊግ የዋንጫው አሸናፊና ሶስተኛው ወራጅ ቡድን በመጨረሻው ጨዋታ ለይታቸው ይታወቃል። ሊጉ በቅዱስ ጊዮርጊስ የበላይነት ሲጠናቀቅ ከጊዮርጊስ ጋር በነበረው የመጨረሻ ጨዋታ የተሸነፈው አዲስ አበባ ከተማ ሰበታ ከተማንና ጅማ አባ ጅፋርን ተከትሎ ሶስተኛው ወራጅ ክለብ ሆኗል። 32 ነጥብ ያለው አዲስ አበባ በሊጉ ለመቆየት ማሸነፍ አሊያም ከፋሲል ከነማ ጋር የተጫወተው ድሬዳዋ ከተማ መሸነፍ ነበረት። ይሁንና ፋሲልን 3-2 በሆነ ውጤት ያሸነፈው ድሬዳዋ በሊጉ ለመቆየት በመጨረሻው ጨዋታ የነበረውን ብቸኛ ድል ተጠቅሞ ተርፏል። ፋሲል እስከ 77ኛው ደቂቃ 2-0 ሲመራ ቢቆይም ድሬዳዋ ከተማ በ77ኛው፣ በ85ኛው እና በ88ኛው ደቂቃ ባስቆጠራቸው ግቦች አሸንፎ በሊጉ መቆየት ችሏል። ይህን ተከትሎ ፋሲል ከነማ ከድሬዳዋ ከተማ ጋር ያደረገውን ጨዋታ ከአቅም በታች ነው ያደረገው በማለት አዲስ አበባ ከተማ ቅሬታውን ለአወዳዳሪው አካል በደብዳቤ አቅርቧል። አወዳዳሪው የሊግ ካምፓኒ በፊልም መረጃ በተደገፈ ምርመራ ተገቢውን ውሳኔ እንዲሰጥ ሲልም ጠይቋል። የፋሲል በድሬዳዋ መሸነፍ የበርካታ የስፖርት መገናኛ ብዙሃንም መነጋገሪያ አጀንዳ ሆኖ ሰንብቷል። ይሁን እንጂ ፋሲል ከአቅም በታች አለመጫወቱን በመግለጽ የሚቀርብበትን ውንጀላ አጣጥሏል። በዚህ ጉዳይ ላይ ከኢትዮጵያ እግር ኳስ ፌዴሬሽን መረጃ ለማግኘት ለፌዴሬሽኑ ዋና ጸሐፊ አቶ ባህሩ ጥላውን ስልክ ደውለን ባለመነሳቱ ሊሳካልን አልቻለም። ይሁን እንጂ ከሊግ ካምፓኒው የሚመጡ ሪፖርቶችን መሰረት በማድረግ የኢትዮጵያ እግር ኳስ ፌዴሬሽንም በጉዳዩ ላይ ምርመራ እንደሚያደርግ መግለጹን የስፖርት መገናኛ ብዙሃን መረጃ ያመለክታል። የ2023 የአፍሪካ ዋንጫ በአየር ሁኔታ ስጋት ምክንያት ወደ 2024 ተዛውሯል። የአፍሪካ እግር ኳስ ኮንፌዴሬሽን ካፍ ፕሬዝዳንት ፓትሪስ ሞጼፔ በሁድለት በሞሮኮ ራባት እንደተናገሩት በኮት ዲቫር እንደ ጎርጎሮሳውያኑ በ2023 ለማካሄድ ታቅዶ የነበረው ቀጣዩ የአፍሪካ ዋንጫ በ2024 እንዲካሄድ ተወስኗል። ውድድሩ ከሰኔ እስከ ሐምሌ 2023 ሊካሄድ የነበረ ቢሆንም ይህ ወቅት በኮት ዲቫር ከፍተኛ ዝናብ የሚጥልበት ነው። በመሆኑም ኃላፊነቱን ልንወስድ አንችልም ብለዋል ደቡብ አፍሪካዊው የካፍ ፕሬዝዳንት። በዚህ ምክንያት የአፍሪካ ዋንጫ ውድድር በጥርና በየካቲት ወር ይካሄዳል ነው የተባለው። የዩክሬን ፕሬዝዳንት ዘለንስኪ ሩሲያና ቤላሩስ ከስፖርቱ ዓለም መጋቸውን አደነቁ። ፕሬዝዳንት ቮሎዲሚር ዘለንስኪ ከዓለም አቀፉ የኦሎምፒክ ኮሚቴ ፕሬዝዳንት ቶማስ ባች ጋር በኪየቭ ፊት ለፊት በተገናኙበት ወቅት ባደረጉት ንግግር ኮሚቴው ሩሲያና ቤላሩስን ለማገድ የማያወላውል አቋም መውሰዱን በማድነቅ ለዚህም ምስጋናቸውን አቅርበዋል። የዩክሬን ብሔራዊ ኦሎምፒክ ኮሚቴ ፕሬዝዳንት ሰርጌይ ቡብካ በተገኙበት በዚህ ስብሰባ ላይ ሩሲያ በዩክሬን ላይ የፈጸመችው ወረራ የሀገሪቱን ስፖርት እንዳዳከመ ዘለንስኪ ለባች ተናግረዋል። ከመቶ ሺህ የሚበልጡ የዩክሬን አትሌቶች የስልጠና እድል የላቸውም ሲሉ ማክለዋል። በመቶዎች የሚቆጠሩ የስፖርት ማዘውተሪያዎች ወድመዋል ያሉት ዘለንስኪ በርካታ የዩክሬን አትሌቶች የሀገራቸውን ጦር በመቀላቀል ሀገሪቱን በመከላከል ላይ ይገኛሉ ነውም ያሉት። እስካሁን ድረስ 89 አትሌቶችና አሰልጣኞች በጦርነቱ ህይወታቸውን ያጡ ሲሆን 13 የሚሆኑት ደግሞ በሩሲያ ተይዘው በግዞት እንደሚገኙ ዘለንስኪ ተናግረዋል። ሩሲያ የዩክሬንን ህዝብ ለማጥፋትና ሌሎች የአውሮፓ ሀገራትን ለማንበርከክ እየሞከረች ሳለ ተወካዮቿ በዓለም የስፖርት ማህበረሰብ ውስጥ ምንም ቦታ ሊኖራቸው አይገባም በማለት በሩሲያ ላይ የተወሰደውን እርምጃ ማድንቀዋል። ባች በበኩላቸው በሩሲያና በቤላሩስ ላይ የተጣለው እገዳ እንደሚቀጥል ለዩክሬን ፕሬዝዳንት አረጋግጠዋል። ሩሲያ ዩክሬን በዓለም አቀፉ ኦሎምፒክ ኮሚቴ በፊፋና በሌሎችም በርካታ የስፖርት አካላት ከሚዘጋጁ የተለያዩ ስፖርታዊ ውድድሮች መታገዳቸው ይታወሳል።
ኬኔዲ እናመሰግናለን። ወደ መጨረሻው ዝግጅታችን ስንሻገር እንግዲህ የሰሜን አሜሪካ ኢትዮጵያን ስፖርት ፌዴሬሽን ፌስቲቫል ከስፖርታዊ ፌስቲቫልነቱ ውጪ የተለያዩ የንግድና የፈጠራ ሀሳቦች የሚቀርቡበት መድረክ በመሆኑም ይታወቃል። ለዚያም በዚያ ካገኘነው ህጻናትን ንባብ ለማስለመድ ያለመ የፈጠራ ውጤት ይዞ ብቅ ካለ አንድ ወጣት ጋር ያደረግነው ቆይታ በመቀጠል ይቀርባል።
ስሜ ጥላሁን አለማየሁ ይባላል። በዚህ ዝግጅት ላይ ይዘን የቀረብ ነው ፊደል ኢቡክ የሚባል ነው። አምስት ሆነን የሰራ ነው። ጓደኛሞች ቤተሰቦችንን ተሰብስበን በእኛ ኮሚኒቲ ውስጥ ያለውን ችግር ምንድን ነው ብለን ስናይ ልጆች የሀገራቸውን ቋንቋ፣ ባህል፣ ታሪክ የሚረዱበት የሆነ ነገር እያጫወተ የሚማሩበት ነገር ለምን አንፈጥርም ብለን አስበን የፈጠርነው ነገር ነው እና ይሄ መጽሐፍ የሚያደርገው ምንድን ነው? በድምፅ ነው የሚያስተምረው ልጆች። ሌሎች ቶዮች ላይ እንደምታዩት ሲነካ የሚያወራ ሁሉ ብዙ ነገር ያካተተ በውስጡ ፊደላቶች፣ አማርኛ ሀሁ አለው፣ ብዙ አይነት ቃላቶች ለምሳሌ እንስሳቶች፣ ከዛ በተረፈ የሰውነት ክፍሎች ሰላምታ በአማርኛ እንት ነው። እሱ ብቻ ሳይሆን አማርኛም ችሎ ደግሞ እንግሊዘኛ መማር ለሚፈልጉ ልጆች ራሱ ወደ እንግሊዘኛ እየቀያየረ ከአማርኛም ወደ እንግሊዘኛ ከእንግሊዘኛ ወደ አማርኛ እየቀያየረ ሁለቱም ቋንቋ እንዲማሩበት፣ ከዛ በተረፈ ደግሞ ከተማሩ ካዩት በኋላ ደግሞ ራሱ ይሄ ምንድን ነው የት ጋ ነው ያለው እያለ ይጠይቃቸዋል። እሱን ሲነኩ በትክክል ካወቁት በትክክል አውቃቸዋል፣ ካላወቁት እንደገና ሞክሮ እያለ በሂደት ያለ አስተማሪ በራሳቸው እንዲማሩ የሚያደርግ ነው። ከዛ በተረፈ እዚህ ጋር ያለች ፔጅ አለችን። እሷ ፔጅ ፕሌን ፔጅ ነች። እሷ ፔጅ ላይ ድራይ ሬዘር አለን አብሮ የሚመጣ ነው። ይሄም ባትሪም አብሮ ይመጣል። እዛ ላይ እየጻፉ እያጠፉ ጽሁፍ የአማርኛ ጽሁፍን መማር ይችላሉ ማለት ነው። ስለዚህ ይሄ ሀሁ አለው ለማሳየት ያህል ሲጀምር እንደዚህ ነው የሚሆነው። ከዛ በኋላ ይነቃል። እያለ ሄዳል። ከዛ ጌም እያጫወተ የሚጠይቃቸው ያቱ ይሄ ነው። አሁን ኳስ የትኛው ነው? እዚህ ጋር ነው ኳስ ያለው። አሁን አበባ እዚህ ጋር ነው። ግን እሱን እንደው ባያውቁት እና ቢነኩት ይሄኛው ምን ይላል የሚለው ዝሆን መሆኑን ይነግራቸዋል። ማለት ቢሳሳቱም ተሳስታቸዋል ብቻ ብሎ አይተዋቸውም። እንደ መልመጃ ጥያቄ ከነ መልሱ ይሰጣቸዋል።
ህጻናትን በተለይ ደግሞ የኢትዮጵያን ቋንቋና ፊደላትን በማጥናት ረገድ ለመሰማራት የፈለጋችሁበት ምክንያቱ ምንድን ነው?
መጀመሪያ ያው አባቶች ነን እንዳለ ግሩፓችን ውስጥ ያለ ነው። ኤቶስ በብዛት ማለት ይቻላል አባቶች ነን እና ልጆቻችንን ማስተማር በሚፈልግ ጊዜ ኮሚኒቲያችን ላይ ልጆች ላይ የተሰራ ነገር ስንፈልግ ያገኘነው ብዙ አጥጋቢ ነገር አይደለም። አሁን አይተህ እንደሆነ እዚህ ሀገር የስፓኒሽ ልጆች ስፓኒሽኛ ብዙ አይነት ነገር አላቸው። ኦር የሌላም አሁን ህንዶች ራሱ የህንዶችም ብዙ ነገር ታገኛለህ ዩቲዩብ ላይም ምንም ላይ። ግን በእኛ ብዙ ያልተሰሩ ነገሮች አሉ። ለቢዝነስ ብቻ አይደለም፣ ለልጆቹን ባህላቸውን ቋንቋቸውን አውቀው ቋንቋ አውቆ ሁለት ቋንቋ አውቆ እንትን ማለት ፕሪቪሌጅ ነው። መረሳት የሌለበት የምለው ያው ዋናው ነገር ቅድም እንዳልኩት ቢዝነሱ አይደለም። ይሄ ነገር እኛ የምናሰፋው ነገር ነው። አሁን ዋናው ስማችንን ተክለን ሰዎች ሬሊያብል ናቸው፣ ትክክል ልጆችን የሚያስተምር ነው ብለው ሲያስቡ ከዛ በኋላ የምንፈጥራቸው ብዙ ነገሮች አሉ። ልጆችን የሚያስተምር ልጆችን እየገነባ ቋንቋዎች ቋንቋ ብቻ አይደለም። እኛ አሁን አማርኛ ላይ ተነሳን እንጂ አማርኛ ላይ የሚቆም አይደለም። ሀገራችን በጣም ብዙ ቋንቋዎች አሏት። እነሱ ቋንቋዎች ላይ ሁሉ እንሰራለን። ቀስ እያለ ሰዎች ልጆች ብዙ አይነት ቋንቋ እንዲለምዱ ማድረግ እንችላለን ማለት ነው። የሚያድግን የሚሰፋም ነው። እዚህ ሀገር ላይ ብቻ የሚቆምም አይደለም። ኦል ኦቨር ዘ ወርልድ የሚሄድ ነገር ነው። ኢትዮጵያም የሚገባ ነገር ነው። ይሄ ነገር ለወደፊት እንደውም እየሰፋ ሄዶ ቋንቋዎችን አስተምሮ እኛ ሀገር ያሉ ችግሮችንም ያጠብልናል። ሰው እርስ በርስ በቋንቋ ከተግባባ ምንም አዲስ ቋንቋ መልመድ ጥሩ ነው። ምንም እንትን አለም ሌላ ነገር አለም እና ቋንቋዎችን ማስተማር እና ባህሎችን ታሪኮችን ስለ ሀገራችን ማስተማር ነው ዋናው አላማችን እና እሱን እንዲታወቅልን ነው የምንፈልገው። አመሰግናለሁ።
አብራችሁን ስላመሻችሁ በእጅጉ እናመሰግናለን አድማጮቻችን። የነገ ሰው ይበለን። በመስተንግዶው ሀብታሙ ስዩም፣ በድምፅና በምስል ቅንብሩ ደግሞ ኤልያስ ማረስ። እስካሁን ድረስ አብረናችሁ ነበር። መልካም ምሽት ይሁንላችሁ።